ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አብረው ለመስራት በዛሬው ዕለት ስምምነት ይፋ ያደረጉ 10 ፓርቲዎች መግለጫ አውጥተዋል። እንደደረሰን እናቀርባለን። ጤና አስጥልን፣ እንደምናመሻችሁ ክብራትና ክብራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ አርብ ህዳር 26 2012 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና
ቆንጂት ታየነን። ፕሮግራማችንን የምትመራው ብርሃን ኃይሉ ነች። የስርጭት መሐንዲሱ ጆ ጊልስ። እስከ 4 ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የዕለቱን የዓለም ዜና። የኢትዮጵያ የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል አደም መሐመድ ማህሙዴና የዩናይትድ ስቴትስ የጦር ኃይሎች ምክትል ኤታማዦር ሹም ጀነራል ጆን ሃይተን ትናንት ዋሽንግተን ዲሲ ውስጥ ተገናኝተው ተወያይተዋል። የኤታማዦር ሹም ጽህፈት ቤቱ ቃል አቀባይ ሻለቃ ትሪሻ ግዊቦ ባወጡት ጽሑፍ ነው የሁለቱን የጦር አዛዦች ዋሽንግተን ዲሲ ላይ ተገናኝተው መወያየት ያሳወቁት። ለአካባቢያዊ መረጋጋት ኢትዮጵያ ስላላት አስተዋጽኦና ቁርጠኝነት በመላ አፍሪካ ላለው የተባበሩት መንግስታት ሰላም የማስከበር ተልእኮች ስላላቸው ድጋፍም ጀነራል ሃይተን ለጀነራል አደም ምስጋና አቅርበዋል። አዛዦቹ ወታደራዊ ትብብሮቻቸውን ማጠናከር በሚችሉባቸው መንገዶች ላይም ተወያይተዋል። በዩናይትድ ስቴትስና በኢትዮጵያ መካከል ያለው አጋርነት ለምስራቅ አፍሪካ ሰላምና መረጋጋት እጅግ አስፈላጊ ጉዳይ መሆኑን የቃል አቀባይዋ የሻለቃ ጊቦ የጽሑፍ መግለጫ ያመለክታል።
የኬንያ ፖሊስ የናይሮቢ ከተማ ከንቲባ በሙስና ወንጀል ተጠርጥረው ዛሬ በቁጥጥር ስር ውለዋል። ማይክ ሶንኮ ወደ 3.5 ሚሊዮን የአሜሪካ ዶላር መዝብረዋል ተብሎ መወንጀላቸውን ፖሊስ አስታውቋል። ገልሞ ዳዊት ዝርዝሩን ይዟል።
በሀገሩ ፖለቲካ በአነጋጋሪነታቸው የሚታወቁና ናይሮቢን እንደ አውሮፓውያን አቆጣጠር ከ2017 ጀምሮ በከንቲባነት እያስተዳደሩ ያሉ ማይክ ምቡቪ ሶንኮ በሙስና ወንጀል ተጠርጥረው ዛሬ በፖሊስ ቁጥጥር ስር ውለዋል። የኬንያ ጸረ ሙስና ኮሚሽን በቅርቡ በማይክ ሶንኮ ላይ የህዝብ ሀብት መዝብረዋል በሚል ምርመራ ሲያካሄድባቸው የነበረ ሲሆን ዛሬ ጠዋት የኬንያ ጠቅላይ አቃቢ ህግ ዳይሬክተር ባዘዙት መሰረት ከንቲባው በባቡር ጉዞ ላይ ያሉ በቁጥጥር ስር ውለዋል። የኬንያ ጠቅላይ አቃቢ ህግ ዳይሬክተር ኑርዲን ሀጂ ማይክ ሶንኮ 3.5 ሚሊዮን ዶላር የሚገመት የህዝብ ሀብትን መዝብረዋል ብለዋል።
In this regard I direct that the above quoted person and business entities
በዚህ ረገድ ስማቸው ከላይ የተጠቀሱት በሚከተሉት ወንጀሎች እንዲከሰሱ ትዕዛዝ አስተላልፌያለሁ። የሙስና ወንጀሎችን መተባበር የጸረ ሙስና ኮሚሽን አዋጅ አንቀጽ 45 ህዝባር 2 በሚጻረር መልኩ የመንግስት የሽያጭና ግዥን ህግ መጣስ፣ የግል ጥቅም በማስቀደም ስልጣንን ያለ አግባብ በመጠቀም የህዝብን ሀብት ህጋዊ ባልሆነ መንገድ በመቀራመትና የህዝብን ገንዘብ በመሰወር እንዲከሰሱ ታዟል።
ኑርዲን አጂ ከማይክ ሶንኮ ጋር አብረዋል ባሉት ግለሰቦችና ድርጅቶች ላይ ክስ እንዲከፈት ታዟል። በዚህም የናይሮቢ ከተማ ግዢ ቢሮ ጻፊ ፒተር ምቡጓ፣ የቃ ግዢና አቅርቦት ኃላፊ ፓትሪክ ሞዋንጊ እንዲሁም ሌሎች የተለያዩ ኃላፊነቶች ላይ አሉ የተባሉ 5 ሰዎች ማለትም ኤድዊን ካሪውኪ፣ ሎረንስ ሞዋንጊ፣ ፕሬስቶን ሞዋንዲኪ፣ ዋምቦይ እንዲካና ኤንድሪውኛ ሴጎ በሙስና ወንጀሉ ተከሰዋል። በከንቲባው ላይ የምርመራ ስራ የተጀመረው ከወራት በፊት ሲሆን ማይክ ሶንኮ ወደ ስልጣን ሲመጡ ያላቸው ሀብት መጠን በትክክል አለማሳወቃቸው የምርመራው አካል ነው ተብለዋል። ስማቸው በሙስና እንዲሁም በአደንዛዥ እጽ ንግድ ጋር በተደጋጋሚ የሚነሳው እኙ ከንቲባ ከወራት በፊት ናይሮቢ ፍርድ ቤት ቀርበው የአገሩ ጸረ ሙስና ኮሚሽን ምርመራ እንዳያካሄድባቸው ትዕዛዝ እንዲተላለፍ ቢጠይቁም ጉዳዩን የያዙት ዳኛ ግን የከንቲባውን ጥያቄ ውድቅ አድርገዋል። ማይክ ሶንኮ ብዙ ጊዜ ያላቸውን ሀብት የሚያንጸባርቁ አልባዛትና ጌጦችን በማድረግ የሚታወቁ አነጋጋሪ ፖለቲከኛ ናቸው። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ገልሞ ዳዊት ለዘገባው እናመሰግናለን። የደቡብ ሱዳን መንግስት ወንጀል በመፈጸም የተከሰሱ የብሔራዊ ጸጥታ አገልግሎት ባልደረቦችን የሚዳኝ ልዩ ችሎት አቋቁሞ የጸጥታ አገልግሎቱን የህግ ክፍል ትላንት ባወጣው መግለጫ ችሎት የተቋቋመው በወንጀል አለመጠየቅ እንዲቆም ብዛት ባለው የሰብአዊ መብት ረገጣ ድርጊት የጎደፈውን የአገልግሎቱን ገጽታ ለማደስ መሆኑን ገልጧል። የደቡብ ሱዳን ፕሬዚዳንት ሳልቫኪር የጸጥታ ኃይሎች በአገር ጸጥታ ስጋት የሚጠረጠሩትን ማናቸውንም ዜጎች እንደፈለጉ እንዲያስሩ፣ እንዲመረምሩና ንብረት እንዲወርሱ የሚፈቅደውን አወዛጋቢ የብሔራዊ ጸጥታ ህግ የፈረሙት ከአምስት ዓመታት በፊት መሆኑ ይታወሳል። ይሁን እንጂ በዚሁ ህግ ውስጥ ወንጀል በመፈጸም የተጠረጠሩ የደህንነት አባላትን የሚዳኝ ልዩ ችሎት እንደሚቋቋም የሚፈቅድ አንቀጽ ተካቷል። ዚምባብዌ የገጠማትን የምግብ ዋስትና ችግር ለማቅለል የሚያስፈልገውን $200 ሚሊዮን በላይ ለማሰብ እየተፈጨረጨረ መሆኑን የተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራም አስታወቀ። የዚምባብዌ ምጣኔ ሀብት መንኮታኮትና ድርቅም የደጋገማት በመሆኑ በዚያችው በአንድ ቀን የደቡብ አፍሪካ የዳቦ ቅርጫት ተብላ ቅርታ አድማጮች ይህን አረፍተ ነገር ደግመዋለሁ። የዚምባብዌ ምጣኔ ሀብት መንኮታኮትና ድርቅም የደጋገማት በመሆኑ በዚያች በአንድ ወቅት የደቡብ አፍሪካ የዳቦ ቅርጫት ተብላ ትታወቅ የነበረች 5.5 ሚሊዮን ህዝብ የሚበላው በቂ ምግብ የለውም። የዓለም ምግብ ፕሮግራም የዚምባብዌ ዲሬክተር ሲያስጠነቅቁ የምጣኔ ሀብት ይዞታውና የሚቀጥለው የመርሃ ግብር ወቅት እንደ ዘንድሮ የተዋጣ እንደማይሆን ከሚያሳዩት ትንበያዎች ጋር ተዳምሮ መጪ ሁናቴ አሳሳቢ ያደርገዋል ብለዋል። በዩናይትድ ስቴትስ የተወካዮች ምክር ቤት የተከፈተውን ምርመራ ለወራት ሲፋለም የቆየው ዋይት ሀውስ ቤተ መንግስት ሪፐብሊካኖች በሚቆጣጠሩት የመወሰኛው ምክር ቤት የክስ ሂደቱ እንደሚቀጥል አሁን እየተቀበለ ነው። የፕሬዚዳንት ዶናልድ ትራምፕ ትናንት በትዊተር ገጻቸው የምትከሱኝ ከሆነ አሁኑኑ ፈጥናቸው አድርጉት፣ መወሰኛው ምክር ቤት ውስጥ ፍትሃዊ ሂደት እናደርጋለን፣ ደግሞም አገራችን ወደ ስራ እንድትመለስ በማለት ዲሞክራቶች ላይ ትንኮሳ ያለው ሐሳብ ሰንዝረዋል። ትናንት የዩናይትድ ስቴትስ ተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ የፍትህ ኮሚቴው ስልጣናቸውን ያለ አግባብ ተጠቅመዋል ባሏቸው በፕሬዝዳንቱ ላይ የክስ አንቀጾችን ማደራጀት እንዲጀምሩ መመሪያ ሰጥተዋል። ናንሲ ፔሎሲ መቼ እንደሚሆን ባይናገሩም ዲሞክራቶች የሚመሩት የተወካዮች ምክር ቤት በያዝነው የአውሮፓ ታህሳስ ወር መጨረሻ ለገና በዓል ረፍት ከመበተኑ በፊት ድምጽ ሊሰጥበት ይችላል ተብሏል። ያ ከሆነ ጥር ላይ በሪፐብሊካኖች የሚመራው የመወሰኛው ምክር ቤት የፍርድ ሂደት ይመራል ማለት ነው።
የዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ለቀሪ ዜናዎች አብሬያቸው ያለሁት ሶሎሞን አባተ ነኝ። ጤና ይስጥልኝ ክቡራትና ክቡራን። ዩናይትድ ስቴትስ ፍሎሪዳ ፔንሲኮላ ከተማ ውስጥ በሚገኝ የባህርና የአየር ኃይል ጣቢያ ተኩስ የከፈተ አጥቂ መገደሉን ባለስልጣናት ገልጸዋል። በዘገባዎች መሰረት 10 ሰዎች በአጥቂው በተከፈተ ተኩስ ቆስለው ሆስፒታል ተወስደዋል። ናዝ ፔንሳኮላ ተብሎ የሚጠራው የባህር ኃይልና የአየር ኃይል ጣቢያ 16,000 ወታደራዊና 7,400 ሲቪል ሰራተኞች ያሉትና ከዩናይትድ ስቴትስ የባህር ኃይል ሰፈሮች እጅግ ታሪካዊና ግዙፉ እንደሆነ ይነገርለታል። በጥቃቱ የተጎዱት ሰዎች ይዞታ ከሆስፒታል ቃል አቀባይ ለጊዜው ማግኘት አልተቻለም። በመጨረሻም ሰሜናዊ አፍጋኒስታን ውስጥ በመንግስት ወታደሮችና በታሊባን መካከል ውጊያው አገርሽቷል። ከሁለቱም ወገን 20 የሚሆኑ ተዋጊዎች መገደላቸው ነው የሚሰማው። ኮንዱዝ ጠቅላይ ግዛት ውስጥ ውጊያ የተቀሰቀሰው ታጣቂዎች ብዛት ባላቸው የፖሊስ ጣቢያዎች ላይ ተኩስ ከከፈቱ በኋላ መሆኑ ተዘግቧል። ውጊያው የተቀሰቀሰው ዩናይትድ ስቴትስ ከታሊባን ጋር የተቋረጠው የሰላም ድርድር ካታር ላይ ለማንቀሳቀስ እየተዘጋጀችበት ባለችበት ወቅት መሆኑ ነው። የዜናው ሰዓት አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
እኔም ሰሎሞን አባተንን። በዓለም ዜናዎች የጀመረው ፕሮግራማችን በ22 በ25ና በ31 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ በአሃዱ ራዲዮ 94.3 እንዲሁም በፌስቡክ ላይቭ አት ቪኦኤ አምሃሪክስ ከምሽቱ 4 ሰዓት ይቀጥላል። ወደ ቀዳሚው ዘገባ እናልፋለን። የለቱ
በድሬዳዋ የፖሊዮ ክትባት መሰጠት ተጀምሯል። ፖሊዮ በያዝነው የፈረንጆች 2019 በሶማሊያና በኢትዮጵያ ሶማሌ ክልል መከሰቱን የዓለም ጤና ድርጅት አስታውቋል። ድሬዳዋ በሚካሄደው የክትባት ዘመቻ 61,000 ህጻናት ለመከተብ መታቀዱን ያስተዳደሩ ጤና ቢሮ አስታውቋል። አዲስ ሸኮል ዝርዝሩን ይዟል።
የድሬዳዋ ጤና ቢሮ ምክትል ኃላፊ አቶ ዩሱፍ ሰይድ የክትባት ዘመቻውን ሲያስጀምሩ እንደተናገሩት በድሬዳዋ በገጠርም ከተማም ሁሉንም ህጻናት ተደራሽ ለማድረግ የሚያስችል ዝግጅት ተደርጓል ብለዋል።
ዛሬው ዘመቻ በተለይ ከቀድሞ ከምንጀምራቸው ለየት ያሉት ነገሮች እናሳይበት፣ በተለይ ክትባቶች አጠቃላይ ለምንከተባቸው ለ61 ሺህ ህጻናቶች ለመከተብ ቤት ለቤት የምናደርስበት ፕሮግራም ከመሆኑ በቂ ዝግጅት የተደረገበት ሁኔታ የነበረ ነው። አጠቃላይ ገጠርም ከተማም ሰፊ ዝግጅት የተደረገ ከሁለት ሳምንት በፊት ተቋማትም እና የሚመለከተው አካላት ኦሮንት የተሰጠባቸው በተለይ ከድሬዳዋም አሁን ያለው ነዋሪ ሁኔታ በተለይ የተፈጠረው የጸጥታ ችግር ከማህበረሰቡ ጋር የሚያታርቀን ስራ ማለት እንችላለን።
በድሬዳዋ ጤና ቢሮ የህፃናትና እናቶች ቡድን መሪ የሆኑት ሲስተር መሰሉ አጥናፌ የፖሊዮ በሽታ በአጎራባች ሀገራት የተከሰተ ሲሆን በሀገራችንም እንዳይስፋፋ ዘመቻው አስፈልጓል ብለዋል።
እንግዲህ ያው ዘመቻው ከሀያ ጊዜ በላይ በአካባቢያችን ተሰጥተናል፣ በአጎራባች ሀገሮችም ተሰጥቷል። እንግዲህ በሽታው እኛ ሀገር ተከስቶ ሳይሆን ቀድመን ለመከላከል ነው። ትልቁ ነገር በሽታው ከመጣ ተላላፊነቱ ከፍተኛ ነው። በአጎራባች ሀገር እንዲህ ኬንያ፣ ሶማሊያ ቦርደር ያሉት በሽታው ከተከሰተ የመግባት ቻንሱ በፈጠን ስለሆነ ህጻናትን አንድ ልጅ ከተያዘ 200 ያህል ያዳርሳል። ስለዚህ ሳይመጣብን መጀመሪያ በሽታውን ለመከላከል ነው እንጂ ለሶስት አመት ያህል በኢትዮጵያ ውስጥ ምንም አይነት ኬዝ የተገኘ ነገር የለም። ይሄን አስጠብቀን ኢትዮጵያ ሀገራችን ሰርቲፋይ እንድትሆን ከዚህ በሽታ ነጻ ሆና ሰርቲፊኬቱን እንድታገኝ፣ ሁለተኛ መደበኛ ክትባታችንም 100% ስላልሆነ ያልተከተበ ልጅ አለ ማለት ኬዙ ሊከሰት ስለሚችል ቀድመን ኬዙ ሳይነሳ ክትባቱን የበሽታ መከላከል አቅማቸውን ለመጨመር ያህል ነው ማለት ነው።
ይሁንና የዓለም ጤና ድርጅት በድረገጹ ባወጣው መረጃ በሶማሌላንድ የፖሊዮ ታማሚ መገኘቱን ተከትሎ ባለፈው ሐምሌ ወር በሁሉም የአፍሪካ ቀንድ አካባቢዎች አፋጣኝ የክትባት ዘመቻ የተካሄደ ቢሆንም ከዚያ ወዲህ በፑንትላንድ የቦሳሶና ኡፊያን ወረዳዎች እንዲሁም በኢትዮጵያ ድንበር አካባቢ 3 ተጠቂዎች፣ በኢትዮጵያ ሶማሌ ክልል ዶሎ ዞን ቦኮ ወረዳም እንዲሁ 4ኛ ተጠቂ መገኘቱን ይፋ አድርጓል። በዚህ መነሻነትም በአምስት የሶማሌ ክልል ዞኖች እንዲሁም በሶማሌላንድና ፑንትላንድ የክትባት ዘመቻ መካሄዱን የዓለም ጤና ድርጅት አስታውቋል። ከድሬዳዋ ጤና ቢሮ ያገኘነው መረጃ እንደሚያመለክተው በኦሮሚያና ሶማሌ ክልል እንዲሁም የደቡብ ሱዳን አጎራባች በሆነው የጋምቤላ ክልሎች የፖሊዮ ክትባት አስቀድሞ የተካሄደ ሲሆን አሁን በድሬዳዋና ሐረር የተጀመረው ክትባት ዘመቻም የዚያ ቀጣይ ነው። በድሬዳዋ ከህዳር 26 እስከ 29 የክትባት ዘመቻው የሚካሄድ ሲሆን በተጠቀሱት ቀናት የጎዳና ተዳዳሪዎችን ጨምሮ ሁሉም ያስተዳደሩ ህጻናት ይከተባሉ ተብሏል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አመሰግናለሁ አዲስ ለዘገባው። የኢትዮጵያ ብሔራዊ ምርጫ ቦርድ የሲዳማን ውሳኔ ህዝብ ውጤት መግለጹን ተከትሎ የሲዳማ አርነት ንቅናቄ ሲአን ዛሬ መግለጫ አውጥቷል። በንቅናቄው መግለጫ ከሲዳማ ክልልነት ጥያቄ ጋር በተያያዘ ሐምሌ 11 2011 ዓመተ ምህረት ተፈጥሮ በነበረ የጸጥታ ችግር የታሰሩ ወጣቶች እንዲፈቱ ጠይቋል። ሲአን ሲዳማ ክልል ሆኖ ሲደራጅ እኔ እመራለሁ አላልኩም። ይህን የሚያራምዱት በሲአን ስም የሚነግዱ ከፓርቲው አባልነት የተወገዱ ግለሰቦች ናቸው ብሏል። ዮናታን ዘብዲዮስ ከሐዋሳ ዝርዝሩን ይዟል።
መግለጫውን የሰጡት የንቅናቄው ሊቀመንበር አቶ ዶክተር ላምሶ፣ የህዝብ ግንኙነት ኃላፊ አቶ ደሳለኝ መሳና የፖሊስና የሪዮት ዓለም ጉዳይ ኃላፊ አቶ ተገኝ ወልዴ ናቸው። መግለጫውን ያወጡበት ምክንያት ደግሞ የኢትዮጵያ ብሔራዊ ምርጫ ቦርድ ኃላፊነት ወስዶ ህዳር 10 2012 ዓ ም ባስፈጸመው ውሳኔ ህዝብ ሲዳማ ክልል ሆኖ ለመደራጀት የሚያስችለውን 97.7% ድምፅ ማግኘቱን ማሳወቁ ነው ተብሏል። ይህንን ተከትሎ የሲዳማ አርነት ንቅናቄ ሲአን ሊቀመንበር አቶ ዶክተር ላምሶ መልእክት አስተላልፈዋል።
ህዝባችንም በከፍልም ቢሆን እንኳን ደስ አለ ለማለት ነው እንፈልጋለን። ሌላ ደግሞ በዚህ የህዝባችን ጉዳይ በሰላማዊ መንገድ ውሳኔ በማግኘቱና የህዝቡ ውሳኔ የመጨረሻ እልባት በማግኘቱ የደስታ መግለጫ ያስተላልፉልን ክልሎች አሉ፣ ድርጅቶች አሉና ለነሱም በዚህ አጋጣሚ ያለን አቋም መግለጽ እንፈልጋለን።
የንቅናቄው የህዝብ ግንኙነት ኃላፊ አቶ ደሳለኝ መሳ በጽሁፍ ያቀረቡት መግለጫ ደግሞ በሂደቱ ውስጥ ዋጋ የከፈሉና ድጋፍ ያደረጉ አካላትን ያመሰግነ ነበር።
ለህዝባችን የዘመናት ጥያቄ ስኬት የበኩላችሁን አስተዋጽኦ ያበረከታችሁ አካላት ማለትም የለውጥ ኃይሎች፣ የብሔራዊ ምርጫ ቦርድ፣ የደቡብ የደቡብ ክልል ምክር ቤት የመንግስት ተቋማት ያለም አቀፍ ዲፕሎማቶች ሲቪክ ማህበራትና አክቲቪስቶች የከበረ ምስጋናችንን ያቀርበን ለህዝባችን ነጻነት ላበረከታችሁ ታስተዋጽኦ ታሪክ አይረሳችሁ።
የሲዳማ ህዝብ ንቅናቄ ሲያን የዛሬ መግለጫ የሲዳማ ህዝብ የራሱን ድል በራሱ ለመወሰን ያስችለኛል የሚለውን በክልል መደራጀት ጥያቄ ትግልና ሲያን እስካሁን ድረስ ሲያደርግ ቆየውን የትጥቅ ትግልና ሰላማዊ ያሉትን ከ1983 ዓመተ ምህረት ወዲህ ያለውን የፖለቲካ ትግል የሚዳስስ ነበር።
በብዙ ተጋድሎና ግፊት የሲዳማ ብሔር ክልል ሆኖ የመደራጀት ገመንግስታዊ ጥያቄ እንደገና ተጠናክሮ በ1998 ዓመተ ምህረት በብሔሩ ምክር ቤት በሙሉ ድምጽ ጸድቆ ውሳኔው በጽሑፍ ለደቡብ ክልል ምክር ቤት እንደገባ በአምባገነኑ ኃይሎች ታፍኖ ተፈጻሚ ሳይሆን ቀርቷል። ይህንን ጥያቄ የሚጠይቁና ያመኑትን ግለሰቦችና ቡድኖች ላይ ከፍተኛ አካላዊና ስነ ልቦናዊ ጫና እየፈጠረ እስከ 2010 ዓመተ ምህረት ድረስ
ንቅናቄው ህገ መንግስቱን መሰረት በማድረግ እውነተኛ ፍትህ፣ ዲሞክራሲያዊና ሰብአዊ መብቶች የሚከበሩበት የህዝብ ፍላጎት የሚያረካና ጠንካራ ክልል ለማቋቋም የተደራጀ ጥረት እንዲደረግ ዛሬ ባወጣው መግለጫ ጥሪ አቅርቧል። ንቅናቄው በመግለጫው ከሲዳማ ክልልነት ጥያቄ ጋር በተያያዘ ሐምሌ 11 2011 ዓመተ ምህረት በተፈጠረው ጸጥታ ችግር የታሰሩ ወጣቶች እንዲፈቱም ጠይቋል።
የሲዳማ ህዝብ ህገ መንግስታዊ ጥያቄ እውን እንዲሆን ሰላማዊ ትግልን ያቀጣጠሉ የወጣት አካላት ሐምሌ 11 ቀን 2011 ዓመተ ምህረትን ተከትለው በእስር ያሉ በመሆኑ ተጣርቶ በአስቸኳይ እንዲለቀቁ ድርጅታችን ዳግም ያሳስባል።
ሲዳማ ክልል ሆኖ ሲደራጅ እኔ ክልሉን ይመራሉ አላልኩም። ይህንን የሚያደርጉት በሲያን ስም እየነገዱ ያሉ ከፓርቲው አባልነት ተወገዱ ግለሰቦች ናቸው ሲል የሲያን የፖሊስና የሪዮት ዓለም ጉዳይ ኃላፊ አቶ ተገኝ ወልዴ በዛሬው መግለጫ አሳውቀዋል።
ከህግ አግባብ ውጪ የሚወሰድ ስልጣን የለም። ስልጣን ሊሰጥ የሚችል ህዝብ ነው። በህዝብ ምርጫ ነው ስልጣኑ እጃችን ውስጥ የሚገባው። የምንታገለውም የዲሞክራሲ ስርዓት በህዝብ ምርጫ እንዲሆን ስለሆነ ከህግ አግባብ ውጪ የሚወሰድ ስልጣን ስለሌለ ስህተት ነው። እኛ እንልም እንድንም አይገባም፣ ህጉም ስለማይፈቅድ ማለት ነው።
በአቶ ዱካሌ ላምሶና በዶክተር ሚሎን ቱማቶ ይመራሉ በተባሉ በሁለቱ ሳህኖች መካከል የነበረው ውዝግብም ምርጫ ቦርድ ጻፈልን ባሉት ህጋዊ ደብዳቤ ባሳለፈው ውሳኔ ፍጻሜ ማግኘቱን አመልክቷል።
ከኛ የሄደው ሪፖርት በፓርቲዎች ምዝገባ ክፍል ገብቶ ህግ ክፍል ገብቶ ሲጣና ቆይቷል። በመጨረሻም ውሳኔው ጥቅምት 27 ላይ 2012 ጸድቆ እውቅና ተሰጥቶን እጃችን ላይ ገብቷል። ስለዚህ ይሄ በዚህ ስለሚታይ ህገ ወጥ መሆናቸውን ምርጫ ቦርዱም ስለሚያቅ ልናወግዝ ይገባናል ማለት ነው።
ንቅናቄው የብልጽግና ፓርቲ ውህደት በተመለከተም ያለውን ሀሳብ የህዝብ ግንኙነት ኃላፊ አቶ ደሳለኝ ተናግሯል።
ብልጽግና ፓርቲ እንደተባለው የውስጥ ደንብ ያለው ኢህአዴግ ሊመራ ሊዋሄድ አንድ ሊሆን ግንባር ሆኖ ሊሄድ ሊቀጥል ይችላል። ነገር ግን ላለፉት 27 ዓመታት ሁላችን እንደምናውቀው ፓርቲና መንግስት መለየት በጣም አስቸጋሪ እስኪሆን ድረስ የዴሞክራሲ ተቋማት ተጨምድደው በፖለቲካ ስለላ መረቦች ሲመሩ እንደነበረ እናውቃለን። እና በሀገራችን ፓርቲዎች እርስ በርሳቸው ተስማምቶ ነገሩን ባለመጨረስ በሀገራችን ላይ የሚፈጸመው አስቸጋሪ ሁኔታ እንደ ድርጅት የሚያሳስበን ስለሆነ በከፍተኛ ጥንቃቄ ሊታይ ይገባል የሚል እምነት አለን። እንደ ድርጅታችን
ሲዳማን በክልል ለማደራጀት የቀረው ህገ መንግስታዊ ስልጣን የማስረከብ ሂደት ተጠናቆ ህዝቡን ወደ ልማት የመመለስ ስራም እንዲሰራ ንቅናቄው ጠይቋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳ።
ዮናታን ዘብዲዮስን ለዘገባው እናመሰግናለን። ወደ ተከታዩ መጽሔት ርዕስ ስንሻገር ባለፈው ማክሰኞና አረቡ በተካሄደው የመቀሌ የፖለቲካ ፓርቲዎች ጉባኤ መገባደጃ ትግራይ ውስጥ የሚንቀሳቀሱ ተቃዋሚ ፓርቲዎች ለምን እንዳልተጋበዙ የተጠየቁት ያዘጋጁ የህወሓት መሪና የትግራይ ክልል ምክትል አስተዳዳሪ ዶክተር ደብረጽዮን ገብረ መስቀል ህገ መንግስቱን የማይቀበሉ በመሆናቸው ነው ሲሉ ከሰዋል። የትግርኛ ክፍል ባልደረባችን ተወልደ ታንድ በሚል ምህጻረ ቃል የሚታወቀው የትግራይ ህብረት ለብሔራዊ ዲሞክራሲ መስራቾች አንድ የሆኑትን አቶ ግደይ ዘርአጽዮንን አነጋግሯል። ተከታዩን መልስ ሰጥተዋል።
የኢትዮጵያን ፌዴራል ስርዓት ወክሎ ሊቆም እንደማይችል ያለፈው የ27 ዓመት ታሪኩ የሚያስረዳን ይመስለኛል። የኢትዮጵያ ፌዴራል ስርዓት ያለውን ህግ አሁን ያፈረሰ ድርጅት ወይም እሱን አልቀበልም ያለ ድርጅት የለም። እስካሁን ድረስ ውህድ ፓርቲ ፈጥረናል ያሉትን ኃይሎች የፌዴራል ስርዓቱን እናከብራለን፣ እሱን ተከትለን እንሄዳለን እያሉ ያሉ እና ያልተባለው እና ያልሆነውን ነገር በውሸት በማቅረብ ህዝብን በማደናበር የሚሞከረው ፕሮፓጋንዳ ውሃ የሚቋጠር አይመስለኝም። በአጠቃላይ ህወሓት በውስጡ ዲሞክራሲ የሌለው በትግራይ ውስጥ ዲሞክራሲያዊ መብት የማይፈቅድ ዲሞክራቲክ የሆኑ ኃይሎችን እንዲንቀሳቀሱና ህዝብን ለማሳመን እንዲደራጁ እንኳን የማይፈቅድ ድርጅት ነው። ጸረ ዲሞክራሲ ተፈጥሯዊ ባህሪ ነው። እንኳን በኮንፈረንስ ሊጠራን ትግራይ ውስጥ ቢሮ ለመክፈት እንኳን ብዙ እንቅፋቶች እየፈጠረብን መሆኑን በተደጋጋሚ ስንገልጽ ቆይተናል።
ህገ መንግስቱን አትቀበሉም የሚል ምላሽ ነው የሰጡት ዶክተር ደበሴን።
እኮ ህገ መንግስቱን አትቀበሉም የሚለውም ውሃ የሚቋጥር አይደለም። ምክንያቱም እኛ ህገ መንግስቱን ተቀብለን የፌዴራል ስርዓትን ደግፈን ነው እየተንቀሳቀስን ያለ ነው። እዚህ ቲዴት ትግራይ ዲሞክራሲያዊ ትብብር ያለውን የፌዴራል ስርዓት ተቀብለን ለአካባቢ ምናልባት መስተካከል ያለባቸው ነገሮች እንዲስተካከሉ ሀሳብ አለን። ቢያንስ የብሔሮች ምክር ቤት ሁሉም የክልል ድርጅቶች እኩል ድምፅ እንዲኖራቸው ነው እኛም የሚታገረው። ትፒኤልኤፍ እንዲያውም ራሱ ነው የሚያፈርሰው። ህገ ደንብን በማፈስ የሚታወቀው ራሱ ነው። ባለፈው 27 ዓመትም ይህንን የብሔሮች መብት ሲደፈጥጥ የነበረው ህወሓት ነው። አሁን እንዲያውም ብሔረሰቦች በእኩል በአመራር ደረጃ እየመጣ ነው ብለው ራሳቸው በሚመሰክሩበት ወቅት እሱ ራሱ ፌዴራል ስርዓቱ ተፈረሰ እያለ የሚከሰው ምንም ምክንያት ነው። እንዲያውም እነሱ እየገለጹለት ነው። ህወሓት በነበረበት ጊዜ እኛ እንደ ሁለተኛ ደረጃ ዜጎች ተቆጥረናል የሚሉበት ሁኔታ ነው ያለው።
አቶ ግዳይ ዘራጼም ከትግራይ ዲሞክራሲያዊ ትብብር አመሰግናለሁ።
እኔም አመሰግናለሁ።
ባልደረባችን የትግርኛ ክፍል ባልደረባችን ተወልደ ወልደ ገብርኤል ነበረ ያጠናቀረው። ተወልደ እናመሰግናለን። አድማጮች፣ ቀደም ሲል መግቢያውን ሳስተዋውቅ ማረሚያ ያለኝ የህወሓት መሪና የትግራይ ክልል ምክትል አስተዳዳሪ ዶክተር ደብረጽዮን ገብረ ሚካኤል ናቸው። መልሱን የሰጡን ደግሞ የትግራይ ዲሞክራሲያዊ ትብብር ከመስራቾቹ አንዱ የሆኑት ዶክተር ግደይ ዘራጽዮን ናቸው። እናመሰግናለን። አድማጮች፣ ተከታዩ ቀደም ብለን ያስተዋወቅ ነው የዕለቱ አብይ ርዕስ ነው፣ እየተሰናዳ ነው። ሰለሞን እስከሚደርስ ድረስ ያሉንን ዝግጅቶች እናስተዋውቅ።
አሁን ክቡራትና ክቡራን አድማጮች፣ አሁን ከምሽቱ 3 ሰዓት ከ22 ደቂቃ ሆኗል አዲስ አበባ ላይ። እስከ ምሽቱ 4 ሰዓት አብራችሁን ቆዩ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ ላይ ነው የምንገኘው። ስርጭቶቻችንን በናይል ሳት ቪኦኤ 24 ላይ ልታገኙ ትችላላችሁ። እንዲሁም በፌስቡክ አት ቪኦኤ አምሃሪክ ብላችሁ በቀጥታ ልትከታተሉ ትችላላችሁ። በአሃዱ ራዲዮም 94.3 ላይ እንገኛለን። የምሽቱ አብይ ርዕስ ዘገባ ተጠናቅሮ ገብቷል፣ ቀጥሎ ይቀርባል። 10 የፖለቲካ ድርጅቶች አብረው ለመስራት ዛሬ አዲስ አበባ ላይ ተስማምተዋል። ትብብራቸው ወደ ቅንጅት በሚሸጋገርበት ሂደት ላይም እንደሚሰሩ አስታውቀዋል። ሙክታር ጀማል ዝርዝሩን ይዟል።
10 የተለያዩ የፖለቲካ ፓርቲዎች ትብብር በመፍጠር የጋራ ራዕይና ዓላማ ይዘው በኢትዮጵያ ምስረታ ላይ የሚወክሏቸውን ህዝቦች መብት ለማስከበር፣ ጥቅም ለማስጠበቅ፣ ነጻነትና አንድነትን ለማረጋገጥ በዲሞክራሲያዊና በሰላማዊ ትግል ለመታገል መስማማታቸውን ገልጸዋል። ትብብሩን ለመፍጠር የተስማሙት 10 ድርጅቶች የአፋር ህዝብ ነጻነት ፓርቲ፣ ቤንሻንጉል ህዝብ ነጻነት ንቅናቄ ለሰላምና ለዲሞክራሲ ድርጅት፣ የጋምቤላ ህዝብ ነጻ አውጪ ንቅናቄ፣ የካፋ አረንጓዴ ፓርቲ፣ የቅማንት ዲሞክራሲያዊ ፓርቲ፣ ሞቻ ዲሞክራሲያዊ ፓርቲ፣ የኦጋዴን ብሔራዊ ነጻነት ግንባር፣ የኦሮሞ ነጻነት ግንባር፣ የሲዳማ ብሔራዊ ነጻነት ግንባር እና የአገው ብሔራዊ ሸንጎ መሆናቸውን በስምምነቱ መድረክ ላይ ተገልጿል። ድርጅቶቹ ዛሬ በአዲስ አበባ ኢሊሊ ሆቴል በሰጡት መግለጫ እንዳስታወቁት ይህ ትብብር ግንባር እስከ መፍጠር የሚያደርስ መሰረት የሚጥል መሆኑን ተናግረዋል። ስምምነት የፈረሙት ኃይሎች ከዚህ ቀደም ለረጅም ጊዜ አብረው ሲሰሩ የቆዩ መሆኑን የገለጹት የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ ትብብሩ በመጪው ምርጫ አብሮ ለመስራት መነሻ ነው ብለዋል።
በእነዚህ ፓርቲ አባሎች ስራታቸው አንደኛ በፈቃደኝነት፣ ሁለተኛ ደግሞ ራሳቸው በውስጡ ተሳትፎ ላለፉት ወራት ይህ ስልጅት ያደረሱ እንደገና ደግሞ አወቃቀሩና አመራሩ እንዴት እንደሚሆን አብረው ወስነው መሰረቱን ጥለው ከዚህ በፊት ከነበረው ከላይ ወደ ታች ተሰጥቶ በትዕዛዝ ከሚሄደው አብሮ ሰርቶ ወደ መሄድ አዲስ መንገድ ያደረሰ ስለሆነ እንኳን ለዚህ ያበቃል። መሰረቱ ለወደፊት ሁሉን አቀፍ በፈቃደኝነት ላይ የተመሰረተ ፓርቲ እንደዚህም ደግሞ እንደዚህ አይነት ስርዓት የሚመኝ ሁሉም የተሳተፈበት እና ሁሉም በውስጡ ክፍያ ወይም ደግሞ እንትን ያለው ሆኖ ስርዓቱን በዚህ መልክ እንዲመጣ ምኞት ያለው መሆኑ ከዚሁ ለማወቅ ይቻላል ማለት ነው።
ይህ ትብብር በእኩልነት ላይ የተመሰረተና ፍትሃዊ የአንድነት ስርዓትን መፍጠር ላይ ያተኮረ መሆኑንም የቅማንት ዲሞክራሲያዊ ፓርቲ ተወካይ አቶ ወልደ አማኑኤል ዘነበ ተናግረዋል።
ይህ ፓርቲ እንደ ፓርቲ ግንባር ሲፈጥር ያለባቸው ነገር በሰፊነት በማየት የኢትዮጵያን ሕዝብ እንደ ኢትዮጵያ አምኖ ተቀብሎ የኢትዮጵያን ሕዝብ ለማስታገል ግንባር ቀደም መሆን እንዳለበት አምናለሁ። ይሆናል ብዬ ገምታለሁ። እሱንም በጋራ እንሰራለን ብዬ አምናለሁ። ካለብን የመበታተን ሆነ የመለያየት አደጋ አስቸጋሪ እየተውን በጎ በጎውን እያዝን ለወደፊት የሚሆነውን ጉዟችን እንድናስቀጥል በዚሁ መልዕክት አስተላልፋለሁ። እንደ ፓርቲያችን ይህም ፓርቲያችን ሆኗልና እዚህ በኋላ የቅማንት ሕዝብ የሚደርስበት አፋና የሚደርስበት በደል የሚደርስበት ስቃይ እንዳሁን በፊት ይሆናል ብያላምን የሙሉነት ነው። የቅማንት ሕዝብን ችግር የኢትዮጵያ ሕዝብ ችግር እንዲሆን ይሄ ፓርቲ ይታገራል እያምናለሁ።
ከተጠቀሱት ድርጅቶች ውስጥ ሶስቱ የጋምቤላ ሕዝቦች ነጻ አውጪ ንቅናቄ፣ የኦጋዴን ብሔራዊ ነጻነት ግንባር እና የአገው ብሔራዊ ሸንጎ አመራራቸውም ሆኑ ተወካዮቻቸው በፍርሚያው ስነ ስርዓት ላይ አልተገኙም። ምክንያታቸውን ለማጣራት የአሜሪካ ድምጽ ባደረገው ሙከራ የኦጋዴን ብሔራዊ ነጻነት ግንባር ሊቀመንበር የፖለቲካ አማካሪ የሆኑትን አቶ አህመድ ያሲኑን አነጋግሯቸዋል። አቶ አህመድ በተበብሩ ምንም ቅሬታ እንደሌላቸውና ነገር ግን ባጋጠማቸው ችግር አለመገኘታቸው ነው ያረጋግጡት።
Exactly. We don't have any negative about the coalition. Most of the members
በተበብሩ ላይ ምንም አይነት አሉታዊ ሐሳብ የለንም። አብዛኛዎቹ የኛ አመራሮች ከዚህ ቀደም አብረው ሲሰሩ ቆይተዋል። ነገር ግን በዚህኛው መድረክ ላይ አመራሮቻችን ያልተገኙት በተለያዩ ስራዎችና ጉዳዮች ባተለ ስለሆኑ ነው። የድርጅታችንን ማዕከላዊ ኮሚቴ አባላትንም በስፋት ማዋያት ስለሚኖርብን አመራራችንን በቅርብ ስለሌለ ለዚህ ነው በመድረኩና ፍርሚያ ስነ ስርዓቱ ላይ መገኘት ያልቻልነው ነው ያሉት።
በመድረክ ላይ ያልተገኙት ሌሎች ድርጅቶች አስተያየታቸውን እንዲሰጡን ለጋምቤላ ሕዝቦች ነጻ አውጪ ንቅናቄና ለአገው ብሔራዊ ሸንጎ አመራሮች ጥያቄ ለማቅረብ ያደረግነው ሙከራ አልተሳካልንም። የተለየ ሐሳብ የሚኖራቸው ሆነ ይዘን እንቀርባለን። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታር ጀማልን ለዝግጅቱ እናመሰግናለን። አድማጮች እዚህ ግድም ዘወትር እንደምናደርገው የሁለተኛው አጋማሽ ከመምጣቱ በፊት በነበሩ ባሉት ጥቂት ደቂቃዎች ሙዚቃን ጋብዛለን። ሰለሞን ሙዚቃውን ለማስተዋወቅ እድል ያለህ አይመስለኝም።
የለኝም እድል አንተ ሰጥቻለሁኝ።
ሙዚቃው ጀምሯል። የጃኖ ባንዱ ኃይሉ አመርጋ ነው ራሴን እያለ የሚጫወትልን ለአርብ ምሽት ግሩም ዜማ።
ጃኖ ባንዱን ኃይሉ አመርጋንዱን ጃኖ ባንዱን ጋባዥን ማሉላን አመሰግናለሁኝ። ክብራትና ክብራን አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ይከተላል። 3 ሰዓት ከ32 ደቂቃ ሊል ነው አዲስ አበባ ላይ። የሰዓቱን አበይት የዓለም ዜና ርዕሶች እናሰማ። የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል አደም መሐመድ ማህሙድና የዩናይትድ ስቴትስ ጦር ኃይሎች ምክትል ኤታማዦር ሹም ጀነራል ጆን ሃይተን ትናንት ዋሽንግተን ዲሲ ላይ ተገናኝተዋል። የኤታማዦር ሹም ጽህፈት ቤቱ ቃል አቀባይ ሻለቃ ትሪሻ ጉይቦ ባወጡት ጽሑፍ ነው የሁለቱን ጦሮች አዛዦች ዋሽንግተን ዲሲ ላይ ተገናኝቶ መወያየት ያሳወቁት። ለአካባቢያዊ መረጋጋት ኢትዮጵያ ስላላት አስተዋጽኦና ቁርጠኛነት፣ በመላ አፍሪካ ላለው የተባበሩት መንግስታት ሰላም የማስከበር ተልእኮች ስላላቸው ድጋፍ ጀነራል ሃይተን ለጀነራል አደም ምስጋና አቀርበዋል። አዛዦቹ ወታደራዊ ትብብሮቻቸውን ማጠናከር በሚችሉባቸው መንገዶች ላይም ተወያይተዋል። በዩናይትድ ስቴትስና በኢትዮጵያ መካከል ያለው አጋርነት ለምስራቅ አፍሪካ ሰላምና መረጋጋት እጅግ አስፈላጊ ጉዳይ ነው ሲሉ ቃል አቀባይዋ ሻለቃ ጉይቦ ገልጸዋል። በሙስና ወንጀል የተጠረጠሩት የኬንያ ዋና ከተማ ናይሮቢ ከንቲባ ማይክ ሶንኮ ተያዙ። ሶንኮ 3.5 ሚሊዮን ዶላር መዝብረዋል ብሎ ነው ፖሊስ በቁጥጥር ስር ያዋላቸው። የደቡብ ሱዳን መንግስት በወንጀል አድራጎቶች የተከሰሱ የብሔራዊ ጸጥታ አገልግሎት ባልደረቦችን የሚዳኝ ልዩ ችሎት አቋቁሟል። ችሎቱ የተቋቋመው በሀገሪቱ አጥፍቶ ያለመጠየቅ አባዜ እንዲቆም በበረከቱ የሰብአዊ መብቶች ረገጣ ድርጊቶችን የጎደፈውን ገጽታውን ለማደስ መሆኑን እዚህ ውሳኔ ላይ የደረሰው የጸጥታ አገልግሎቱ የህግ ክፍል ትናንት ባወጣው መግለጫ አስታውቋል። ዚምባብዌ የገጠማትን የምግብ ዋስትና ችግር ለማቃለል የሚያስፈልገውን ከ200 ሚሊዮን ዶላር በላይ ለማሰባሰብ እየተፍጨረጨረ መሆኑን የተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም አስታውቋል። በዩናይትድ ስቴትስ የተወካዮች ምክር ቤት የተከፈተውን ምርመራ ለወራት ሲፋለም የቆየው ዋይት ሃውስ ቤተ መንግስት ሪፐብሊካኖች በሚቆጣጠሩት የህግ መወሰኛ ምክር ቤት የክስ ሂደቱ እንደሚቀጥል አሁን እየተቀበለው መሆኑ ተዘግቧል። ዩናይትድ ስቴትስ ፍሎሪዳ ፔንሳኮላ ከተማ በሚገኝ የባህርና የአየር ኃይል ጣቢያ ተኩስ የከፈተ አጥቂ መገደሉን ባለስልጣናቱ ገለጹ። በዘገባዎች መሰረት 10 ሰዎች አጥቂው በከፈተው ተኩስ ቆስለው ሆስፒታል ተወስደዋል። ሰሜናዊ አፍጋኒስታን ውስጥ በመንግስት ወታደሮችና በታሊባን መካከል ውጊያ አገርሽቷል። ከሁለቱም ወገን 20 የሚሆኑ ተዋጊዎች መገደላቸው ተሰምቷል። የሰዓቱ አርዕስተ ዜና ይሄው ነበር። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። ፕሮዲውሰሯ ብርሃን ኃይሉ ነች። ቴክኒሻን ጆጊ፣ የዌብና ማህበራዊ መገናኛ ፕሮዲውሰር አበባየው ገበያው፣ ዋና አዘጋጅ ትዝታ በላቸው ነች። እያስተናገድናችሁ ያለ ነው ሶሎሞን አባተና
እኔም አሉላ ከበደንን። ወደ ሁለተኛው አጋማሽ ስርጭት በቀጥታ እንዘልቃለን። ሰፋ ወዳለ የምሽቱ ክፍል ውይይት ነው የምንሻገረው። የኖቤል ጉዳይ يا የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የኖቤል የሰላም ሽልማታቸውን የፊታችን ማክሰኞ በኖርዌይ ኦስሎ በሚካሄድ ስነ ስርዓት ይቀበላሉ። ለመሆኑ በኖርዌይ ኦስሎ ያለው ድባብ ምን ይመስላል? ምንስ እየተባለ ነው? የኖርዌይ መገናኛ ብዙሃን ላይ ስለ ጠቅላይ ሚኒስትር አብይ አህመድና የኖቤል ሽልማቱ የቀረቡ ትችት ያዘሉ ውይይቶችን ጨምሮ ይህን ተንተርሶ የተሰናዳ ውይይት ነው። በዚያ የሚኖሩና ጉዳዩን በቅርበት የሚከታተሉ ኢትዮጵያውያን ይዘው ከስልኩ መስመር ላይ የሚገኘው የአዲስ አበባው ዘጋቢያችን እስክንድር ፍሬው፣ ዶክተር ሰለሞን አብዶምን ከኖርዌይ ቴክኖሎጂ ዩኒቨርሲቲ እንዲሁም አቶ ለማ ደስታን ከኖርዌይ ክርስቲያን ካውንስል አወያይቷል። አሁን ያለው ድባብ ምን ይመስላል? ስለ ተሸላሚውና ስለ ዝግጅቱ ምን እየተባለ ነው ሲል እስክንድር የመጀመሪያውን ተያያዥ ጥያቄዎች ለአቶ ለማ ደስታ ነው የሰነዘረው።
አመሰግናለሁ እስክንድር። እዚህ ኦስሎ በየአመቱ ትልቅ የበዓል ስነ ስርዓት ነው። ሳምንቱን የሚዘልቅ የኖቤል የሰላም ሽልማት ሳምንት ተብሎ ነው የሚታወቀው። መደበኛው ኦፊሴላዊ ፕሮግራም የሚከናወነው ከሰኞ ከሰዓት በኋላ ጀምሮ እስከ ሮብ ድረስ ነው። ሽልማቱ የሚሰጣቸው ማክሰኞ ሰባት ሰዓት አካባቢ ጀምሮ ነው የሚከናወነው። ከዚህ ጋር በተያያዘ በጣም ብዙ ፕሮግራሞች ይከናወናሉ። ድርጅቶች የራሳቸውን ዝግጅቶች ያዘጋጃሉ። እኛም እዚህ የምንገኘው ኢትዮጵያውያን በተለያየ መልኩ ይህንን ለማክበር በብዙ ጉጉት በብዙ ናፍቆት እየተዘጋጀን እየተሰናዳናለን።
ወደ ዶክተር ሰለሞን የሚወስደኝ አንድ ጥያቄ ላንሳና ወደ እርስዎ እመለሳለሁ። የጠቅላይ ሚኒስትር አብይ አህመድ የኖቤል የሰላም ሽልማት አሸናፊ መሆን ለኢትዮጵያ በታሪክ የመጀመሪያው ከመሆኑም ጋር በተያያዘ ጭምር በኢትዮጵያ ከፍተኛ ደስታ የመፍጠሩን ያህል አይገባቸውም፣ ጊዜው አይደለም የሚሉ ተቃውሞ ድምጾችም ከኢትዮጵያውያን ጭምር ይሰማሉ። ሁለት አይነት አስተያየቶች ናቸው የሚደመጡት። እና አሁን አቶ ለማ እንዳሉት ቀኑን በጉጉት የሚጠባበቁ ሽልማቱን እንግዲህ ለአንድ ኢትዮጵያዊ ሽልማቱን ማሸነፉን በታላቅ ደስታ የተቀበሉ የመኖራቸው ያህል ከዛ በተቃራኒ የሆነ አስተያየት የሚሰነዝሩም አሉ። እና እርስዎ እንዴት ያዩታል ይሄንን? ዶክተር ሰለሞን
አመሰግናለሁ። እስክንድር፣ እንግዲህ የኖቤል ፕራይስ የሚባለው ይሄ የኖቤል ኮሚቴው በየአመቱ የሚሰጠው ሽልማት በጣም በዓለም ላይ ዋና ወይም ትልቅ ከሚባሉ ሽልማቶች አንዱ ነው እና እነ ማንዴላ እነ ኦባማ ትልልቅ ሰዎች የተሸለሙት ሽልማት ነው እና ይሄ በጣም ታሪካዊ ነው። አፍሪካ ባለፈው አመትም የኮንጎ ዶክተርን ተሸልሞ ነበረ። እንግዲህ ጥቂት ሰዎች ናቸው ከአፍሪካውያንም እንግዲህ ይህንን ሽልማት እያገኘ ያሉት ማለት ነው እና ይህ ሽልማት በጣም ትልቅ እንደመሆኑ መጠን የዓለም ሕዝብ የሚመለከተው፣ መሪዎች የሚመለከቱት፣ ታላላቅ ሰዎች ሁሉ ጓግተው የሚያዩት፣ የዓለም ሁሉ አይን የሚመለከተው ፕሮግራም ነው። ግን እኔ ይሄ ሽልማት ለእኔና ለቤተሰቤ ደግሞ ትልቅ ነገር ነው ማለት ነው። ለምን? እኔ ጎንደር ልጅ ነኝ። ጎንደር ነው ተወልጄ ያደግኩት። ከቄስ ትምህርት ቤት እስከ ሀይ ስኩል ድረስ ጎንደር ነው የተማርኩት ያደግኩት። አስተሳሰቤ፣ አመለካከቴ፣ ስብዕና የተገነባው በጎንደር ልጅነት ነው ማለት ነው። ደስተኛ ሁኜ የምኖርበት ሀገር ነበረ። ና ግን በድንገት በ1998 እንደ ፈረንጆቹ አቆጣጠር ድንገት ጦርነት ከተከሰተ በኋላ እኛ ቤተሰብ ችግር ውስጥ ወደቀ ማለት ነው። ከዚህ በፊት በአማራ ቲቪ ላይ ቀርቦ ነበረ የታናሽ ወንድሜ አፈወርቅ የጋዜጠኛ አፈወርቅ ታሪክ ተብሎ አባታችን ዲፖርትድ ሆነ ማለት ነው። በኃይል ተወሰደ። ከዛን ጊዜ ጀምሮ የኛ ቤተሰብ ትልቅ
ከጎንደር ወደ ኤርትራ ተወሰዱ ማለት ነው። ከጎንደር ወደ ኤርትራ ተወሰዱ
በኃይል ተወሰደ ያለ ፍቃዱ። ወደ 3 አስርት ዓመት ያገለገለበት ሀገር ላይ ጎንደር ፖሊስ ነበረ። በድንገት ተወሰደ ማለት ነው። ያ ደግሞ ለእኔና ለቤተሰቤ ትልቅ ተጽዕኖ ነበረው። ኢኮኖሚካል ብቻ ሳይሆን ሳይኮሎጂካሊም ፍርሃትም ስጋትም፣ በኖርኩበት አገር ስብዕና በቃ በተገነባበት አገር አንተ እዚህ አይመለከትህም፣ አንተ እዚህ አይደለህም የሚል ሁሉ አንድምታ ነበረው ማለት ነው። ይሄንን እየተጋፈጠን መኖር ጀመርን ማለት ነው። አጋጣሚ ሆኖ ደግሞ እኔ ለትምህርት እድል አግኝቼ ዛሬ 17 ዓመት እዚህ ሀገር መጣሁና እዚሁ መኖር ጀመርኩኝ። አባታችን ግን ባለፉት 20 ዓመታት ሙሉ እዛ ለብቻ ይኖር ነበረ ማለት ነው። ልጆቹን ማግኘት አልቻለም ነበረ። ድንገት ግን ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን በመጡ ጊዜ በድንገት ተነስተው ከኤርትራን ጋር ሰላም ስለፈጠሩ፣ የሰላሙን መስመር ስለጀመሩ፣ ድንገት ተነስተው አስመራ ሂደው ከፕሬዚዳንት ኢሳያስ ጋር ቤታቸው ደልጅ ያንን ፎቶ ያንን ምስል ማስተዋወቻለን አብረው ቁልቋል ነው የሚባለው በለስ ነው የሚባለው እየበሉ እንደዛ አይነት ታሪክ በመፈጠሩ ምክንያት ከዛን ጊዜ ጀምሮ በኢትዮጵያ ኤርላይንስ ሰው ተነስቶ አሁን ከአዲስ አበባ አስመራ ከአስመራ አዲስ አበባ ይሄዳል ማለት ነው። ማባሳችን ለመጀመሪያ ጊዜ ከ20 አመት በኋላ የዛሬ አመት ነው ኢትዮጵያ የመጣው ማለት ነው። ሁላችንም ተሰበሰብን እና ይሄ ታሪክ የተፈጠረው ዶክተር አብይ አህመድ በወሰዱት እርምጃ ነው። ቀላል ይመስላል፣ ቀላል ስቴፕ፣ ቀላል አክሽን፣ ትንሽዬ ነገር ትመስላለች፣ ግን ትልቅ ነገር ፈጠረ። እና ይሄ የሰላም ሽልማት ይገባል ወይ? ለዶክተር አብይ አህመድ ይሄ ሽልማት ይገባል ወይ? እንደኔ አይነት ችግር ውስጥ ላለፈ እንደዚህ አይነት ቤተሰብ ይሄ ትርጉም ያለው ሽልማት ነው ማለት ነው። ፐርሰናል ነው። ከዓለም አቀፍነቱ ትልቅ ሽልማት ከመሆኑም በላይ አልፎ ይሄ በጣም ፐርሰናል የሆነ ነገር ነው እና ለእኛ ትርጉም አለው ይሄ ሰላም በመፈጠሩ ማለት ነው። አባቴን ሁልጊዜ ስደውልለት አወራው ነበር እና ሰለሞን የኛ ነገር እኮ እንደ ሰሜንና እንደ ደቡብ ኮሪያ ማለት ነው። አንዳንድ ጊዜ በ60 ዓመታቸው ሰዎች ሲገናኙ ቤተሰቦች ቲቪ ላይ ፕሮግራም ሲቀርብ ያይና ወይኔ እንደው አያቸውን ልጆቼ ብሎ ያስብ ነበር። እንደዛ ብሎ ይናገር ነበር እና ይሄ ሰላም ሽልማት ለዚህ ካልተሰጠ ለማን ሊሰጥ ይችላል?
አቶ ለማ ወደ እርሶ ልመለስና እንግዲህ የኖቤል የሰላም ሽልማት አሸናፊ የሆኑ ግለሰቦች ወደ ኦስሎ ሲያመሩ የሚያዝላቸው መርሃ ግብር ሰፋ ያለ ነው። እንደ አውሮፓውያን አቆጣጠር ሳሳ 10 ሽልማታቸውን ከመቀበላቸው ቀደም ብሎ ጋዜጣዊ መግለጫ ላይ አጥፋሉ። ከኖርዌይ ጠቅላይ ሚኒስትር ጋር ከተገናኙ በኋላም እንደዚሁ በጋራ ጋዜጣዊ መግለጫ ይሰጣሉ። ታዳጊዎች በኖቤል የሰላም ማዕከል በሚያደርጉት የሰላም በዓል ላይም ይሳተፋሉ፣ ጥያቄዎችን ይመልሳሉ። በኦስሎ ከተማ ማዘጋጃ ቤት አዳራሽ ንግግር ያደርጋሉ። እንደዚህ አይነት ሰፋ ያለ ፕሮግራም መርሃ ግብር ነው ያለው እና ጠቅላይ ሚኒስትር አብይ አህመድ በተለይ ጥያቄና መልሶች ባሉባቸው መርሃ ግብሮች ላይ አይገኙም በሚል እንግዲህ የተለያዩ ዘገባዎች እየወጡ ነው። ከዛ ጋር በተያያዘ ክርክር ላይ በኦስሎ በሚገኝ ዋነኛ የቴሌቪዥን ጣቢያ መሳተፎትን ሰምቻለሁ እና ምንድነው የክርክሩ ጭብጥ? እርሶስ እንዴት ለመሳተፍ ወሰኑ? ይሄንን ያስረዱኝና ባጭሩ ወደ ያ ያጠመራል።
እስክንድር፣ ልክ አንተ እንዳነሳኸው የኖቤል የሰላም ሽልማት ስነ ስርዓት ብዙ ክፍሎች አሉት። እዚህ ሀገር በመገናኛ ብዙሃን የወጣው ዜና ምን የሚል ነበረ? ከሁለት ቀን በፊት የወጣው ዜና የዘንድሮው ተሸላሚ ለጋዜጠኞች ጥያቄ ለመጠየቅና መልስ ለመመለስ ፈቃደኛ አይደሉም የሚል ዜና ስንሰማ ሁላችንም ደነገጥን። ምክንያቱም እንደዚህ አይነት ነገር ተሰምቶ ታይቶ ማይታወቅ ነውና፣ ከዚያ አይ ይሄ ነገር አይሆንም ብለን ያው ብዙ ክትትል አደረግን። የተወሰነን ወገኖች እዚህ ዶክተር ሰለሞንንም ጨምሮ ከብዙ ስራ በኋላ ፓስተር ዮሐንስ እንዲሁም ዶክተር ከዚያ በኋላ ከጠቅላይ ሚኒስትር ቢሮ መረጃ ለማግኘት ሞከርን። ይሄ ነገር በመገናኛ ብዙሃን የተባለው ነገር ልክ አይሆንም በሚል ተነስተን ነው እና የውይይቱም ጭብጥ ያ ነበረ። የዚህ ሀገር የመገናኛ ብዙሃን የኖቤል ማዕከሉም ሰዎች የተረዱት ጠቅላይ ሚኒስትሩ መልስ መመለስ ፈቃደኛ አይደለም በሚል ነው የደመደሙትና ይሄ ድምዳሜ ልክ አይደለም የሚል ነው የኛ ክርክር። ይሄ ድምዳሜ እናንተ ያልተባለውን ብላችኋል፣ እሳቸው ያሉት ወይም ከእሳቸው ቢሮ የተሰማው ነገር እኛ የምናውቀው ከፕሮግራሙ ውስጥ ውስን የሆኑ ቁልፍ የሆኑትን መገኘት ይችላሉ፣ ቁልፍ ያልሆኑትን በጣም ወሳኝ ያልሆኑ ፕሮግራሞችን መገኘት አይችሉም። ካለባቸው አገር የማስተዳደር ኃላፊነት አንድ በስልጣን ላይ ያለ መሪ ሁሉም ፕሮግራም ላይ የመገኘት ግዴታም የለበትም፣ አቅሙም አይኖርም። ከዚህ በፊት የአሜሪካው ፕሬዚደንት ኦባማ በመጡ ጊዜ እንደዚሁ ውስን ነበረ የጥያቄው። ያ የሰዓትም ችግር ነው፣ የአንድ የአገር አስተዳዳሪ ኃላፊነትም ብዙ ከመሆኑ አንጻር ነው። እኔ በክርክሩ ላይ የተሳተፍኩት ይህንን ነገር የተግባባችሁ አይመስለኝም። የኢትዮጵያ ጠቅላይ ሚኒስትር ቢሮ የሚለው ከፕሮግራሙ ውስጥ የተመረጡ ነገሮች ላይ ነው የሚገኙት ነው እንጂ የሚለው ጥያቄ አልመልስም አላሉም። ለጥያቄውም ከታሰበ ጥያቄ የማይመልሱበት ምክንያት አይኖርም። እሳቸው እዚህ ሀገር ያሉ አንዳንድ ነገሮችን በሌላ መልኩ መተርጎም የሚፈልጉ ሰዎች አይ የሚመለሱት ነገር ስለሌላቸው የሰላም ሂደቱም ብዙ ፈጣን ስለአይደለ ለዛ ነው መገናኛ ብዙሃን ላይ መቅረብ ያልፈለጉት ተብሎ ለማለት ሲፈለግ ይሄ ነገር እሳቸው ያላሉትን ማለት ነው
እኛ ብንታገስ ይሻላል። ለዚህ ሀገር ጋዜጠኞች መገናኛ ብዙሃን የሥራ ኤቲክስ አለ። ህጉም የሚለው ምንድነው? በሚጠቀሙት ቃላት ጠንቃቃ ሁኑ፣ የሰውን ሐሳብ በደም ሳትረዱ አትደመድሙ የሚል ነውና ያንን በማሳሰብ በልኩ ነው እኔ በነበረው ቃለ መጠይቅ ላይ የተሳተፍኩት።
እንግዲህ እንደምንረዳው እርስዎ ከኢትዮጵያና ሌላው ተከራካሪ ደግሞ ከኖርዌይ ነበር ይመስለኛል በዚህ ጉዳይ ላይ ተከራካሪ ከቴሌቪዥን ተረክሎ። እዚህ ላይ ግን የኖርዌይ የኖቤል የሰላም ኮሚቴ እና ጸሐፊ ራሳቸው ጠቅላይ ሚኒስትሩ ጥያቄዎችን ለመመለስ ቢገኙ እንመርጥ ነበር እንፈልግ ነበር የሚል አስተያየት መስጠታቸው ነው እየተዘገበው። እንግዲህ እስካሁን ባለው መረጃ ጠቅላይ ሚኒስትር አብይ አህመድ ከኖርዌይ ጠቅላይ ሚኒስትር ኤርና ሶልበርግ ጋር ይገናኛሉ፣ ከዛ በኋላ ከንጉስ ሃራልድ ጋር እንደሚገናኙ የወጣው መረጃ ያሳያል። በኦስሎ ከተማ ማዘጋጃ ቤት አዳራሽ ንግግርም ያደርጋሉ ተብሏል። ነገር ግን በተለይ ጥያቄና መልስ ባለባቸው ፕሮግራሞች ላይ ስለመገኘታቸው ምን መረጃ አላችሁ እናንተ? ለምሳሌ አቶ ለማ፣
እኛ አይደለንም ያ ጉዳይ የሚመለከተው። በነገራችን ላይ በነበረው ውይይት ላይ ወይም ክርክር ላይ ከጠቅላይ ሚኒስትር ቢሮ ቢሌኔስዩም በስልክ ተገኝተው ማብራሪያ ሰጥተዋል። ይህን ነገር እንዴት መረዳት እንደሚገባቸው የኖርዌጃን መገናኛ ብዙሀን መግለጫ ሰጥተዋል። በእንግሊዝኛ ስለሆነ ያንን መስማት ይቻላል። ኤንአርኬ .no በሚለው ላይ ተገብቶ ቢፈለግ ማግኘት ይቻላል። ወደ ዋናው ነጥብ ልመለስና አሁንም ቢሆን አንድ የኖቤል ሽልማት ተሸላሚ ብዙ መድረኮች ይጠብቁታል። እዚህም የኛም ጠቅላይ ሚኒስትር ሲመጡ የሚጠብቃቸው ብዙ መድረኮች ይኖራሉ። ጋዜጠኞች ዞሮ ዞሮ አሁንም ቢሆን ጥያቄ መጠየቃቸው አይቀርም ባገኙት አጋጣሚ። የኛም ጠቅላይ ሚኒስትር የሚጠየቀውን ጥያቄ እንደሚመልሱ ነው ተስፋ ማደርገው። በዛ ረገድ እኔ ይሄ ነገር እዚህ እንደተራገበው አይደለም፣ ይሄንን ሰዎች በማይሆን መልኩ ተርጉመውታል ብለን ነው የኛ ክርክር። ትርጉሙን እንዲያቃኑና እሳቸው ያላሉትን አትበሉ የሚል ነው የኛ ክርክር።
ዶክተር ሰለሞን ወደ እርስዎ ልምጣና ይሄንን ጉዳይ እርስዎ እንዴት አይ የኖቤል የሰላም ሽልማት አሸናፊ የሆኑ ግለሰቦች ወደ ኦስሎ ሲያመሩ የሚያዙላቸው መርሃ ግብሮች ሰፋ ያሉ ናቸው? እስካሁን ባለዎት መረጃ፣ እስካሁን እየወጡ ካሉ መረጃዎች አንጻር የኢትዮጵያው ጠቅላይ ሚኒስትር ከነዚህ በቂ በሆኑት መርሃ ግብሮች ላይ ነው የሚሳተፉት? ደርሶ ምነት
እንግዲህ መቼስ ይሄ ጥያቄ ከባድ ጥያቄ ነው። ለምንድን ብትለኝ የጠቅላይ ሚኒስትር ቢሮ የሚመልሰው ጥያቄ ነው። ለማም ነገሮችን ለማስረዳት ሞክሯል። ማለት በፊት እንደተባለው የኖርዌይ ሚዲያ ዋና ዋና የሆኑት ሚዲያዎች በጋዜጣም እንደገናም እንደዚህ ደግሞ በቲቪ ጉዳዩ ሲቀርብ የተወሰን የተሰማን ሰዎች ተወያየን እና ለምንድን ነው ይህንን ነገር አድሬስም አናደርገው? ምክንያቱም ያቀረበው ፕሮፌሰሩ ስለ ኢትዮጵያ ታሪክ ያውቃል፣ የኢትዮጵያን ውስጥ ሁኔታ ያውቃል ተብሎ ነው የቀረበው እና ያቀረበው
ክርክሩ ላይ ከአቶ ለማ የቀረቡት ፕሮፌሰር ናቸው። ክርክሩ ላይ ከአቶ ለማ
ከዛ በፊት ግን ብቻቸውን ነው መጀመሪያ ያቀረቡት ሀሳቡን እና ነጥቦቹ መላምት የበዛባቸው ናቸው ማለት ነው። በቃ የራሱን እና አገሪቱ ላይ ያለውን ነባራዊ ሁኔታ በመውሰድ ፖዚቲቭ የሆነ አቲቱድ አይደለም ሰውዬው ያለው ማለት ነው። እና አቀራረቡ በጣም ጨለምተኛ ነበር ማለት ይቻላል። እና እሱን ስንሰማ እንዲህ ይሄ ሰው እኮ እምቢ አላለም። ሁለተኛ ደግሞ ጠቅላይ ሚኒስትሩ እምቢ አላሉም። መጀመሪያውንም እኮ የኖርዌይ ቴሌቪዥን ናርኮም ይባላል እዛ አዲስ አበባ ሄደው ፕሮግራም ሰርተው መጥተዋል። እንደውም አንዷም ስትከራከር ምናለች ኖርዌጅ አይነት እንዲህ ይሄ እኮ ፕራይሱ የተሰጠበት ምክንያት አንዱ ነገር መናገር ነጻነት የፕሬስ ፍሪደምን ስላወጁ ነው፣ በሀገሪቱ ላይ ስላሻሻሉ ነው። እንዴት ነው ለፕሬስ ቀርበው የማይሰጡት ናም ተብሎ ነው የሚወቀስ የነበረው ማለት ነው። እና ይህን ነገር ስንሰማ ምን አደረግን ማለት ነው? ኦኬ ይህንን ናሬቲቭ ይህንን አስተሳሰባቸውን ትክክል አይደሉም ብለን መቅጠም አለብን ብለን ተነሳን ማለት ነው። ካነሷቸው ሀሳቦች ለምሳሌ ያክል በኢትዮጵያና በኤርትራ የተካሄደው ይሄ ሰላም የመጀመሪያው 6 ወር ላይ ደህና ነበረ፣ ከዛ በኋላ ምንም ነገር የለም። ስለዚህ የተጠቀመው ቃል ነው ብራግ ሊያደርግ አይችልም፣ ለዚህ ሊሆን ይችላል አለ። ግን ይሄ ትክክለኛ አይደለም። ምክንያቱም ከዛ ወዲህ በሁለቱ ሀገሮች መካከል ሰላም ስለተጀመረ የኢትዮጵያ አየር መንገድ አለ፣ ኤምባሲዎች አሉ፣ ሰዎች ይመላለሳሉ። የዛሬ ሳምንት ነው የዛሬ 2 ሳምንት የሰፈሬ ልጅ ለመጀመሪያ ጊዜ ከ30 ዓመት በኋላ አባቷ ሊዳ አግኝታለች። ምን ማለት ነው? በእነዚህ ሀገሮች መካከል ድሮ የነበረው ጠላትነት ቀርቶ መልካም የሆነ ጉርብትና ተጀምሯል። አላለቀም ግን ተጀምሯል። አሁንም እየተካሄደ ያሉ ሂደቶችን እውቀት የላቸውም እነዚህ ሰዎች ማለት ነው። አቀራረባቸው ሙሉ ለሙሉ ጨለምተኝነት የተሞላው ነው ማለት ነው። በነገራችን ላይ አገር ቤት የሚካሄደውን በሙሉ ኢንፎርሜሽን አላት። ግን ያንን ኢንፎርሜሽናቸውን በኔጌቲቭ ነው፣ በፖዚቲቭ በተስፋ አይደለም ያቀረቡት ማለት ነው። እና እኛም የተነሳ ነው ነው አግባብ ነው፣ ይሄ ሽልማት አግባብ ነው። ሁለተኛም ደግሞ ትልቅ ለውጥ አለ የተካሄደ አለ። ይህንን ኦባማ ራሱ ፕሬዚዳንት ኦባማ ሁለት ጥያቄ ብቻ ነበረ የመለሰው ማለት ነው። አንድ ለአሜሪካ ጋዜጠኛ አንድ ጥያቄ፣ እዚህ ሀገር ላለ ጋዜጠኛ አንድ ጥያቄ ብቻ ማለት ነው። ስለዚህ መብት ነው፣ መምረጥ ይችላሉ መሪዎቹ ማለት ነው። በእርግጥ ባለፈው ዓመት ታቻ ምናም የነበሩት የኖቤል ተሸላሚዎች እዚህ መጥተው ብዙ ሰዓት ያሳልፋሉ፣ ሳምንት፣ ሁለት ሳምንት ከዛም በላይ። እነዚህ ሰዎች ግን የሀገር መሪ ስለሆኑ እንደዚህ አይነት ፕሮግራም ውስጥ ሊገቡላቸው አይችሉም። በዚህም ላይ ደግሞ ጠቅላይ ሚኒስትሩ አሁን ካለንበት የሀገሪቱ ሁኔታ አንጻር ጥበብ የተሞላበት ውሳኔ ቢወስኑ መናገር የሚፈልጉትን ይናገሩ፣ መናገር የማይፈልጉበትን ባይናገሩ ኃላፊነት ያለባቸው ስለሆኑ ማለት ነው። ይህንን ብለን ለማ በጣም ነው የተከራከራቸው ትናንት ላይ ቴሌቪዥን ላይ በጣም ጥሩ ነበረ ማለት ነው። ይመስለኛል የተወሰነ ግንዛቤ ያገኙ ይመስለኛል። አሁን
እንግዲህ ጠቅላይ ሚኒስትር አብይ አህመድ በኦስሎ ቆይታቸው ጥያቄና መልስ በሚኖርባቸው መርሃ ግብሮች ላይ አይሳተፉም በሚል ለወጡ መረጃዎች ቃል አቀባያቸው ቢለኔ ስዩም ለዓለም አቀፍ የመገናኛ ብዙሃን የሰጡትን ምላሽ አለ። እርሳቸው እንዳሉት እንግዲህ በበርካታ ፕሮግራሞች ላይ መሳተፍ በስልጣን ላይ ላለ መሪ አስቸጋሪ መሆኑን ገልጸዋል። በተለይም በሀገር ውስጥ ትኩረት የሚሹ አንገብጋቢ ጉዳዮች ባሉበት ሁኔታ ነው ያሉት ቢለኔ ስዩም በምላሻቸው ሁሉን ማዳረስ በሀገር ቤት ያሉ አንገብጋቢ ጉዳዮች እንደማይፈቅዱላቸውም ተናግረዋል። እንግዲህ በጠቅላይ ሚኒስትሩ የኦስሎ መርሃ ግብር ላይ ተጨማሪ መረጃዎች ስናገኝ ቀጣይ ውይይት እንደምናደርግ ተስፋ አድርጋለሁ። እንግዲህ ጠቅላይ ሚኒስትር አብይ አህመድ በኦስሎ ግብራቸው ቆይታ የሚሳተፉባቸውን መርሃ ግብሮች በተመለከተ ተጨማሪ መረጃ ስናገኝ ሌላ ውይይት እንደሚኖረን ተስፋ አድርጋለሁ። ለዛሬ ግን ዶክተር ሰለሞን አብዶም ከኖርዌይ ቴክኖሎጂ ዩኒቨርሲቲ እንደዚሁም አቶ ለማ ደስታ ከኖርዌይ ክርስቲያን ካውንስል በውይይት ላይ ለመሳተፍ ፈቃደኛ በሆናችሁ በአሜሪካ ድምፅ ሬዲዮ አድማጮች ስም በጣም አመሰግናለሁ።
እናመሰግናለን።
እኛም እስክንድርንና በውይይቱ የተሳተፉትን የእስክንድርን እንግዶች የኖርዌይ ቴክኖሎጂ ዩኒቨርሲቲውን ዶክተር ሰለሞን አብዶምንና የኖርዌይ ክርስቲያን ካውንስሉን አቶ ለማ ደስታን እናመሰግናለን። ታዲያ አድማጮች ከዶክተር ሰለሞንና አቶ ለማ ሌላ ሌሎች ድምጾችንም እንዲሁ በተከታታይ ፕሮግራሞቻችን እናሰማለን፣ ስነ ስርዓቱንም ተከታትለን እንዘግባለን። አሁን ወደ ምሽቱ መጨረሻ ቅንብር እንወሰዳችሁ።
የፕሮግራም ማሳሰቢያ።
ምርጫው ወይ ጨርሶ መፍረስ አለዚያ ደግሞ አገራዊ ፓርቲ ሆኖ መቀጠል የሚል ነው አብዛኛው የተስማማው።
ያመለካከት ለውጥ በማምጣት ወደ ውህደት እንሄዳለበት የሚል ነው። ስለዚህ በውህደቱ አስፈላጊነት ልዩነት ባይኖርም በአካሄድ ግን በሁለተኛው ደረጃ የሚታየው ያመለካከት ለውጥ በብሔራዊ ድርጅት መካከል እንደሚያስፈልግ ተነስቷል።
ቀድሞው የተናገሩት ዶክተር ማናዬ ዘገየ በአዲስ አበባ ዩኒቨርሲቲ የሳይንስና ቴክኖሎጂ መምህር ናቸው። እርሳቸውን ተከትሎ የሰማችኋቸው ዶክተር ሙሉ ነጋ ደግሞ በአዲስ አበባ ዩኒቨርሲቲ መምህርና ተመራማሪ ናቸው። ሁለቱም ስለ ኢህአደግ መዋሃድ ጉዳይ ጥናት ካካሄዱት ምሁራን መካከል ናቸው። ስለ ጥናቱ ሰፊ ማብራሪያ ሰጥተውናል። ምሁራኑ አዳምጧቸው። የነገ ምሽት ቀጠሯችሁን ከቪኦኤ ጋር አድርጉ።
አድማጮች አሁን ወደ ምሽቱ መጨረሻ ቅንብር ነው የምናልፈው። ኢትዮጵያ አሁን ያለችበት የፖለቲካ ሁኔታ እጅግ የተወሳሰበ ነው ሲል የኦሮሞ ነጻነት ግንባር ባለፈው ሳምንት ውስጥ ባወጣው መግለጫ ማመልከቱ ይታወሳል። ግንባሩ ብሔራዊ የንግግር መድረክ እንዲመቻችም ጠይቋል። በዚሁ የግንባሩ መግለጫ ላይ ተንተርሰን ሊቀመንበሩን አቶ ዳውድ ኢብሳን አነጋግረን የውይይቱን የመጀመሪያ ክፍል ከትናንት በስቲያ አቅርበናል። ሰለሞን አባተ ነው አቶ ዳውድን ያነጋገራቸው። ተከታዩን ክፍል እነሆ ቀጥሎ ይዞ ቀርቧል።
በዚህ መግለጫችሁ ውስጥ ስትናገሩ የኢትዮጵያ ችግር መሰረቱ የተለያዩ አመለካከቶችን አጣምሮ ማስተናገድ የማይችል ጸረ ዲሞክራሲ የፖለቲካ ባህል መሆኑን ገልጻችኋልና ለመሆኑ ምን ማለት ነው አቶ ዳውድ? ይሄ ማለት በዚህ አይነት አስተሳሰብ ኦነግ ራሱ የሚወቀስባቸው ብዙ አጋጣሚዎች አሉ። ከራሱ ጋር ያልተስማማ ድርጅት እንዴት ነው ለእንዲህ አይነት መልእክት የሚዘጋጀው? በፓርቲ ደረጃ ማለቴ ነው። በነገራችን ላይ እርሶን በመሪ ወይም በግለሰብ ደረጃ ማለቴ አይደለም፣ በፓርቲ ደረጃ ያወጣችሁት መግለጫ ነው። ከእንደዚህ አይነት ችግሮች አንዱ ኦነግ ነው ወይም በጽናትና በአንድነት አለመቆሙ ጭምር ነው። ኦነግ በራሱ ውስጥ ያሉ ችግሮችም ወደ ውጭ የገነፈሉ ናቸው። ስለዚህ በቅድሚያ ከራሱ ጋር መስማማት ያለበትና እነዚህን ችግሮች ወደ ራሱ ማዞር ያለበት ፓርቲ ነው ድርጅት ነው እየተባላችሁን ነው የምትወቀሱት። እና ምንድን ነው እናንተ በፓርቲያችሁ ውስጥ ይሄንን አመለካከቶችን አጣምሮ ማስተናገድ፣ ልዩነቶችን አጣምሮ እንደ አንድ ጠንካራ ፓርቲ ለመሄድ ያላችሁ ችግር?
አሁን የኦነጉ ወደዚህ ኦነግ እንዳልከው በጣም አስቸጋሪ መንገዶች እና ረጅም መንገዶች ውስጥ ያለፈ ነው። ይህንም በጣም ሆስታይል በሆነ ኢንቫይሮመንት ወይም ሁኔታ ውስጥ ነው የትግል አመቱን በሙሉ የጨረሰው። ይሄ የሚፈጥረው ጫና ትግሉ ላይ እና በድርጅቱ ላይ ምናልባት ሰዎች ይህንን አፕሪሺየት ማድረግ እና ትንሽ እንኳ ክሬዲት መስጠት ሲቸግራቸው ይሆናል። ችግሩን የትግሉን ውስብስብነት ከውስጡ ስለማያውቁት እና ኢንፎርሜሽን ስለሌላቸው እኛ እንደምንመለከተው የሆነ ችግር ከዚህ ከትግሉ ውስብስብ መሆንና የችግሩ መራዘም ውስጥ የሆነችላቸው እንጂ የዲሞክራሲያዊ ሜካኒዝም ወይም ደግሞ የዲሞክራሲያዊ አወቃቀርና ሂደት ስላልነበረው አይደለም። ይሄ አለው እና ችግሩ በጣም ረጅም ትግል መኖሩ እና ይሄ ነው እኛ የምንደርሰው። ለውጣችን ደግሞ ብዙ ጊዜ ውይይቶችን ያደርገን እነዚህ ችግሮችን የፈታንበት አለ። ይሄ ግን ዋናው የዲሞክራሲ ባህል ይህል ነው። እያንዳንዱ ድርጅት መሳሆን የስርዓት ነው ማለት የፈለግ ነው። እኛ ስርዓት ደግሞ ያለንበት ስርዓት ነው ለብዙ ፖለቲካ ፓርቲዎች እና ሲቪክ ማህበራት ወይም ሌሎችንም የሚያመጣች ስርዓት ነው። የመንግስት ስርዓት ነው። የመንግስት ስርዓት ያለንበትን እንግዲህ መግለጽ አያስፈልገውም። ብዙ በጣም ዲክታቶሪያል የሆነ ወይም ደግሞ አምባገነናዊ ስርዓት ውስጥ ነው እስካሁን አልፈን የመጣ ነው። እስከ ያንን ለማለት
ምን ያህል ዝግጁ ነው ወይም የኦነግ አንጃዎች ማለት ከተቻለ እነዚህን የተለያዩ አመለካከቶች በውስጣችሁ አጣምሮ ለማስተናገድና እንደ አንድ ፓርቲ ለመሄድ ከተለያያችሁም ለይታችሁ በይፋ ለመለያየት ያላችሁ ጽናት ጥንካሬ ምን ያህል ነው አቶ ዳውድ?
እኛ ይህን ችግር አድርገን እንደምናየው መሆን አገር ቤት የገባ ነው። የአገር ቤት ውስጥ ደግሞ መድበለ ፓርቲ የሚል ነው። መድበለ ፓርቲ ኦሮሞ ፖለቲካ ውስጥም አለ፣ በሌሎች ማህበረሰብ ፖለቲካ ምንት አጠቃላይ መድበለ ፓርቲ አለ። ያ ባይሆን ኖሮ ይህ ሁሉ ፓርቲዎች እና ድርጅቶች ባይኖሩ ነበር። መኖሩ ደግሞ እኛ እንደ ስጋት በታክንም ነገር ልዩነት ይኖረዋል። ይሄ በሂደት የሀይል አስተላለፉ መልክ እየያዘ ይሄዳል። በሰላማዊ ትግል መንቀሳቀስ ካለ የኦነግ ውስጥም ይሁን የሌላው ይሁን ይሄ ችግር ሆነው አናየውም። ምክንያቱም በመሀላችን ንግግር አለ፣ በእኛም መሀልም ለሌለ የፖለቲካ ድርጅቶችም አሁንም ንግግር አለ። አጠቃላይ ግን እኛ አጥጋቢ በሆነ በእኛ መንገድ አጥጋቢ የሆነ ስሬት የሆነ ኢንጌጅመንት ስለሚለን እና አሁን ያለው ሁኔታ ደግሞ ሁሉንም የሚያሰጋ መስሎ ስለታየን ያ አለ መነጋገሩ እናንትን ማለት ነው።
አቶ ዳውድ በቃላት ድለላና የተስፋ ዳቦ የሚሉ ቃላት አሉና እስቲ አብራሩልኝ ምን ማለት እንደሆነ ይህ ሁኔታ ከአሁኑ የኢትዮጵያ ፖለቲካ ጋር።
አሁን እኛ የምናወራው በሙሉ ለህዝቡ ተስፋ የሚሰጡ ናቸው። እና የምማራቸው ተስፋ የሚሰጡ ናቸው። ይሄ ሀገራዊ መግባባት የሚሉ ተስፋ የሚሰጡ ናቸው። በባህላችን የሰለጠነን ማለትም ተስፋ የሚሰጡ ናቸው። አድጋቢ ሆነው ህዝቡን የሚያጠቅ ወደ እርምጃ የሚወስዱ ግንኙነቶች የሉ። ብዙ ጊዜ ተስፋ የሚሰጡ ስኖች ተደጋግሞ እንትን ብለዋል። የግድ መናገር አለበት ሰው አንድ ነገር ትናን፣ ግን ከዚህ አልፎ ህዝቡን የሚያጠግብ ወደ ተግባር የሚለወጥ አዛቢ የሆነ አለመኖሩ ነው። ከዚህ ማለፍ አለበት የሚል ነው። እንግዲህ ከተቻለ ሙከራው
አመሰግናለሁኝ አቶ ዳውድ ኢብሳን። ለዛሬ ክቡራትና ክቡራን አድማጮች ሰፊ ውይይት ነው ያደረግነው ከአቶ ዳውድ ጋር። በርከት ያሉ ጉዳዮችን አንስተናል። ከነገ በስቲያ እሁድ ሙሉን ይዘን እንመለሳለን። በፌስቡክና በዌብሳይታችንም ሙሉን ቃለ ምልልስ ማዳመጥ ትችላላችሁ። አሁን ዝግጅታችን ተጠናቀቀ።
የአሜሪካ ድምጽ ራዲዮ አማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድና እንዲሁም በናይል ሳት ከ3:00 ጀምሮ የሚያስተላልፈውን ስርጭት ዛሬ ያዘጋጀው ፕሮግራም እዚህ ላይ አበቃ። አስተናጋጅናችሁ አሉላ ከበደና
እኔም ሶሎሞን አባተ ከፕሮዲውሰሩ አብርሃም ኃይሉና ከተፈኪው የስርጭት መሐንዲስ ቮይቼክ ዞርኒያ ጋር እንዲሁም ከዋና አዘጋጇ ትዝታ በላቸውና ከቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን።
ሰላም ደህና ደሩ። ትግርኛ ይቀጥላል።
ጤና ይስጥልኝ። Thank you.